እኔ ሄዳለሁ ወደ እናንተ መመጣለሁ እንዳልኋችሁ ሰማችሁ። የምትወዱኝስ ብትሆኑ ከኔ አብ ይበልጣልና ወደ አብ በመሄዴ ደስ ባላችሁ ነበር የሚለው ጥቅስ ቢብራራልኝ። የዮሐንስ ወንጌል ምዕራፍ 14 ከቁጥር 28።
እሺ፣ የምስጢራት ባለቤት አምላካችን እግዚአብሔር ምስጢሩን ይግለጽልንና ከዚህ ጥያቄ በፊት ልናያቸው የሚገቡ አንዳንድ ነገሮች ይኖራሉ። ለምስጢረ ስላሴ ወይም አምስቱን አዕማደ ምስጢር የሚያጠና አንድ አማኝ ወይም አንድ ደቀ መዝሙር መሰረትና መነሻው ምስጢረ ስላሴ እንደመሆኑ መጠን ምስጢረ ስላሴን አምልቶ አስፍቶ ማወቅ ይገባዋል። ለዚህ መሰረት የሚሆነን ምስጢረ ስላሴ ላይ የአንድነትን የሶስትነትን ምስጢር ከተመለከትን በኋላ ወደ ምስጢረ ስጋዌ፣ ወደ ምስጢረ ጥምቀት፣ ወደ ምስጢረ ቁርባን፣ ወደ ምስጢረ ትንሣኤ ሙታን ስንመጣ ለጥያቄያችን መልስ እናገኛለን። መጀመሪያ ለጥያቄው መነሻ የሚሆነን የምስጢረ ስላሴ አንድነትና ሶስትነት። አንድነትና ሶስትነት ስላሴ ማለት አንድነት በሶስትነት፣ ሶስትነት በአንድነት። ይህ ማለት በአካል ሶስት በባህሪ በህልውና አንድ መሆናቸውን ያወቀ ሰው ምስጢረ ስጋዌ ላይ ሲመጣ እስመ ውእቱ አብ ያብየኒ፣ አብ ከኔ ይበልጣል ይላል። ይህም ብቻ አይደለም፣ በብዙ መጽሐፍ ቅዱስ ላይ እግዚአብሔር ወልድ ሰው ሆኖ በሰራው ስራ ላይ ከእግዚአብሔር አብ አይደለም ከመላእክት እንዳነሰ የሚናገርበት አንቀጽ አለ። መዝሙረኛው ዳዊት መዝሙር 8 ላይ የተናገረውን ህቃ ሕጸጽኮ እመላእክትከ፣ ከመላእክት ስለ ሰው ሞትን ይቀምስ ዘንድ ከመላእክት ጥቂት አሳነስከው ብሎ የተናገረውን ሐዋርያው ቅዱስ ጳውሎስም እግዚአብሔር ወልድ በሞት በህማም በመከራ ከእግዚአብሔር አብ አይደለም ከመላእክት እንደሚያንስ፣ ከመላእክት የሚያንስበት መላእክት አይራቡም፣ አይጠሙም፣ አይሞቱም። እግዚአብሔር ወልድ የማይሞተው መለኮት በስጋ ባህሪ ስጋን ስለለበሰ ሞት የሚገባው ስጋን ለብሶ እንደሞተ፣ መታየት የማይገባው የማይመረመረው ረቂቁ መለኮት በስጋ እንደገዘፈ፣ ይህንን ለማጠየቅ ሐዋርያው ቅዱስ ዮሐንስ እስመ ውእቱ አብ ያብየኒ፣ አብ ይበልጠኛል ሲል መከራ በመቀበል በሞት በህማም እንጂ በባህሪ በህልውና እንደማይበላለጡ አንድ መሆናቸውን ምስጢረ ስላሴ ተናግሯል። በሌላም ነገሮች ላይ ራሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ሲያስተምር ይህ የአንድነትና የሶስትነት ምስጢር ያልገባቸው ግራ የተጋባቸው ሰዎቹ አይሁድ ብዙ ጊዜ ደጋግመው ጠይቀውታል። በዮሐንስ ወንጌል ምዕራፍ 10 ቁጥር 38 ላይ ያለው ኃይለ ቃል አብና እኔ አንድ ነን፣ አብ በእኔ ህልው እንደሆነ እኔም በአብ ህልው ነኝ ብሎ ለአይሁድ አስረድቷል። ከዋለበት ከሚውሉ ካደረበት ከሚያድሩ ከደቀ መዛሙርቱ አንዱ ፊልጶስም በዮሐንስ ወንጌል ምዕራፍ 14 ቁጥር 8 ላይ ብዙ ካስተማራቸው፣ ብዙ ታምራት ካሳያቸው፣ ብዙ ነገሮችን ሁሉ ካደረገላቸው በኋላ ከእንግዲህ በኋላ አንተ ያስተማርከን ትምህርት አንተን አይተናሃል፣ አውቀናሃል፣ ትምህርትህን ታምራትህን ተረድተናል፣ ከእንግዲህ በኋላ በሰማይ አለ የምትለውን አባትህን አጭር ወይም ጥቁር ቀይ ረጅም መሆኑን አሳየን ብለው ከደቀ መዛሙርቱ መካከል ፊልጶስ ጠይቆታል። አረ የነሁ ለአብ ወያክለን፣ አብን አሳየንና ትምህርቱም ታምራቱም ሁሉም ይበቃናል ባለው ጊዜ አምላካችን መድኃኒታችን ኢየሱስ ክርስቶስ የመለሰው መልስ አንድነታቸውን የሚገልጽ መልስ ነበረ። ፊልጶስ እስከ ዛሬ ድረስ ከኔ ጋር አብረህ ስትኖር እንዴት አላወቀኝም? እንዴት አልተረዳኸኝም? ዘርየ ከአየርዮ ለአብ፣ እኔን ያየ አብን አየ። እኔ በአብ ህልው እንደሆን አብ በእኔ ህልው እንደሆነ እንዴት አታውቅም ብሎ የባህሪ ህልውናቸውን አንድነታቸውን በእሬና በአካል ሶስት በባህሪ በህልውና በስልጣን አንድ መሆናቸውን አምላካችን መድኃኒታችን ኢየሱስ ክርስቶስ አስረድቷል። ይህንም አንድነታቸውንም የጻፈ መበላለጣቸውንም የጻፈ ቅዱስ ዮሐንስ ሲሆን ቅዱስ ዮሐንስ በመጀመሪያ ላይ አንድነታቸውን ፍጹም ማረጋገጫ ሲጀምር ቃል በቅድምና ነበረ፣ በእግዚአብሔር ዘንድ ነበረ፣ ያም ቃል እግዚአብሔር ነው፣ ያ እግዚአብሔር ደግሞ ስጋ ሆነ በእኛ ላይ አደረ ብሎ ከአብ ከመንፈስ ቅዱስ ጋር በርዕና በህልውና አንድ የሚሆን ወልድ ስጋን በመልበሱ ከአብ ከመላእክት ማነሱን ሲያጠይቅ አብ ከኔ ይበልጣል ብሎ ይህን ኃይለ ቃል ተናግሯል። ሌላው አብ ከኔ ይበልጣል ማለት እስመ ውእቱ አብ ያብየኒ ሲል አብ እኔን ያከብረኛል። ራሱ ወልድ ኢየሱስ ክርስቶስም በዮሐንስ ወንጌል ምዕራፍ 17
ቁጥር 4 ላይ የተናገረው ኃይለ ቃል አለ። ሰባይኩ ከሂ በዲ በመድር ፈጽሜ የግብረ ዘዋሃብ ከኒ የሰጠኸኝን ስራ ፈጽሜ በመድር አመሰገንኩህ አባ ሰባህኒ በሰባቴ ዘሃሎ ምስሌ ከመቅድመ የተፈጠራለም እኔ የሰጠኸኝን ስራ ሰርቼ ፈጽሜ ወደዚህ ዓለም ወረድ ተወለድ ሙት ተሰቀል ያልከኝን ፈጽሜ ወርጄ ተወልጄ ሙቼ ተሰቅዬ ምእመናንን አድኜ ስራዬን ፈጽሜያለሁ። አሁንም እገልጣለሁ ወደፊትም እገልጣለሁ አከብራለሁ። አንተም ዓለም ሳይፈጠር ካንተ ጋር በነበረ በባህሪ ክብሬ አክብረኝ ብሎ የጠየቀበት መጽሐፍ ቅዱሳዊ ኃይለ ቃል አለ። ይህ መጽሐፍ ቅዱሱ በሰው ሰውኛው እንዲህ ብሎ ሲጽፈው አብ ወልድን የሚያከብርበት ሌላ ስልጣን የለውም፣ ወልድም አብን የሚያከብርበት ሌላ ስልጣን የለውም። ፈቃድ፣ ስልጣን፣ ክብር አንድ ነው። በሌላም በጌቴሴማኒ ላይ አምላካችን ኢየሱስ ክርስቶስ ከመሞቱ አስቀድሞ ሰዎች መከራ በመጣባቸው ሰዓት አስቀድመው ከመከራው በፊት የመከራውን ጽዋ ከመጎንጨታቸው አስቀድመው መጸለይ እንደሚገባቸው ሲያስተምር ደቀ መዛሙርቱን ይዞ በጌቴሴማኒ በጸለየበት ላይ አባ ኃይለ ፋለ ዛቲ ጽዋ ምንየ አባት ወይ አይቻልም እንጂ የሚቻል ከሆነ ይህን የሞት ጽዋ ከኔ አሳልፍልኝ፣ ነገር ግን አኮ ፈቃደ ዚያዬ አላ ፈቃደ ዚያከ የኔ ፈቃድ ይፈጸም ይሁን የምል አይደለም ያንተ ፈቃድ እንጂ ብሎ ፈቃድ የአንድነት ምልክት መሆኗን በፈቃድ አንድ መሆናቸውን አሳይቷል። ስጋን እንደ መልበሱ ወደ አባቱ ጸለየዋል። የጸለየ ግን ወደ ሌላ አይደለም ወደ ራሱ ነው የጸለየ። ለምን? ጸሎት በመቀበል በስልጣን አንድ ስለሆኑ ወደ አባቱ ሲጸልይ ወደ ራሱም ይጸልያል። በባህሪ አንድ ስለሆኑ ዓለምን ወደ ባህሪ አባቱ ሲያስታርቅ ከራሱ ጋር ነው ያስታረቀ። ሐዋርያው ቅዱስ ጳውሎስም እንደተናገረው ከራሱ ጋር ካስታረቀን ነው ያለ። ከባህሪ አባቱና ከራሱ ጋር በመታረቅ በኩል በስልጣን በኩል አንድ መሆናቸውን ሲያመለክት እንዲህ ብሎ ይናገራል። የጥያቄያችን መልስ ለማስቀመጥ ስጋን በመልበሱ መለመን የሚገባው መለኮት ሲለምን ታይቷል። መራብ የማይገባው መለኮት ተርቦ እጸበለ ስለቀማ በቤታንያ አካባቢ እየፈለገ ቅጠል ባየበቱ ሊጓዝ እንደነበረ መጽሐፍ ቅዱስ መዝግቧል። በሌላም ቦታ ላይ እንደተራበ እንደተጠማ የሰው ሰውኛዎችን ስራ እንደሰራ መጽሐፍ ቅዱሱ ይገልጻል። ይህ ማለት ግን የሰው ሰውኛዎችን ስራ ሰራ፣ በቆሮንቶስ በረሃዶ ጾመ፣ በዮርዳኖስ ወንዝ ተጠመቀ፣ ተገለጸ፣ ተራበ፣ ተጠማ፣ ደከመ የሚሉ ሰው ሰውኛ ቋንቋዎችን ስንጠቀም አምላክነቱ ከባህሪ አባቱ ከአብ ከባህሪ ህይወቱ ከመንፈስ ቅዱስ አንሶ አይደለም። ቅድመ ተዋሂዶ አላዋቂ የነበረ ስጋን፣ ቅድመ ተዋሂዶ ክብር ይፈልግ የነበረ ስጋን፣ ቅድመ ተዋሂዶ በጣም አንሶ ቆሽሾ ጠያቂ አጦ በእግረ ዲያብሎስ ተጠቅጥቆ ይኖር የነበረ ስጋን፣ ቅድመ ተዋሂዶ ገና አምላክ ሳይዋሃደው አላዋቂ ደካማ የነበረ ስጋን፣ ፍርሃት የነበረው ስጋን እንደ ተዋሃደ ፍጹም ሰው እንደሆነ ፍጹም አምላክ እንደሆነ ለማጠየቅ በተለይ ብዙ ጊዜ ሐዲስ ኪዳን ፈራ፣ ደከመ፣ ተራበ፣ ተጠማ የሚሉ ኃይለ ቃሎችን ያስቀምጣል። አምላካችን መድኃኒታችን ኢየሱስ ክርስቶስ ሲጾም እንደ ሰው ነው የጾመው፣ ሲጸልይ እንደ ሰው ነው የጸለየው፣ ሲያስተምር እንደ ሰው ነው ያስተማረው። እንደ ሰው ባያስተምር ኑሮ፣ እንደ ሰው ስርዓትን ባይሰራ ኑሮ ሰው ይህን ስርዓት አይቀበለውም ነበረ። ሊቃውንተ ቤተ ክርስቲያን ደካማ ሰው ኃይለኛን ሰው ቢያሸንፈው ይደነቃል፣ ኃይለኛ ሰው ደካማን ሰው ቢያሸንፈው ግን አይደነቅም። አምላካችን መድኃኒታችን ኢየሱስ ክርስቶስ ባደረገው የድህነት ምስጢር በምስጢረ ስጋዌ ላይ እጅግ የሚደነቀው ድንቅ የሆነ ምስጢር የሚነገርለት ዓለምን ከፈጠረበት ምስጢር ያዳነበት ምስጢር ነው የሚበልጠው። ዓለምን ሲፈጥረው አንድ ቃል ብቻ ነው የተናገረው። ሰማይና ምድር ይሁን አለ፣ ይፈጠሩ አለ፣ ተፈጠሩ። ብርሃን ይሁን አለ፣ ብርሃን ሆነ። ይህን ዓለም ሲያድነው ግን እጅግ ወጦ ወርዶ መስቀል ተሸክሞ ጨርቅ ታጥቆ ተርቦ ተጠምቶ ምራቅ ተተፍቶበት ሐሞት ጠጥቶ ነው። ይህንን ያደረገው ደግሞ ደካማውን ስጋ ለብሶ ነው። ደካማውን ስጋ ለብሶ በስጋ ባህሪ ተገልጦ የስጋን ስራ እየሰራ ስለሰራው ብዙ ጊዜ ሐዲስ ኪዳን ይበልጠኛል፣ እኔ አንሳለሁ የሚል ኃይለ ቃሎችን ሲናገር በባህሪ ክብሩ አይደለም። በተለየ አካሉ ስጋን ለብሶ በባህሪ የመለኮቱ ሞት የሌለበት ስጋን ለብሶ እንደ ሞተ መከራ መስቀል እንደ ተሸከመ ለማጠየቅ በቤተ ክርስቲያን ትርጓሜ ስርዓት አብ ይበልጠኛል የሚለውን በመለኮቱ ሳይሆን ስጋ ለብሶ መከራን በመቀበሉ አብ እንደሚበልጠው ቤተ ክርስቲያናችን ትተረጉማለች እንጂ ሊቁ እንዲህ ብሎ ነው የተረጎመው። እፎኑ አብ አብዮ ለወልዱ በመለኮቱ ዘይን ብለዳይሙ በተስፊቱ በመለኮቱ አብ ከወልድ እንዴት ሊበልጥ ይችላል? በባህሪ በህልውና ይሄን ዓለም በመፍጠር አንድ ስለሆኑ ስጋን ስለለበሰ በስጋው መከራ ስለተቀበለ ስለዚህ አብ ከኔ ይበልጣል ብሎ ተናገረ እንጂ በባህሪ በህልውና አንድ ናቸው። በስጋው መከራ ስለተቀበለ የማይታየው መለኮት በስጋ ስለተገለጠ የማይዳሰሰው መለኮት በስጋ ስለተዳሰሰ ከኔ ይበልጣል የሚለው በመከራ መስቀሉን በመሸከም ከሱ መብለጡን ለማጠየቅ እንጂ እንደ ፍጡር እንደ ሌላ እንደ ማንኛውም ሰው እንደ ጻድቃን እንደ ሰማይታት ከሌሎቹ ይበልጣል ከአብ ከወልድ ያነሳል ማለት አይደለም። የክርስቲያናችን የምትረጉመው በባህሪ በህልውና አንድ በግብር በስም በአካል ሶስት ብላ ስለምትረጉም አብ ከኔ ይበልጣል ማለት መከራ በመቀበል ይህን ዓለም ወርዶ ተወልዶ በመጨበጥ በመዳሰስ ከኔ ይበልጣል የሚለውን ትርጓሜ ለማሳየት ነው።
ምናምንቴውን ቁርባን ጨምራችሁ አታምጡ፣ እጣም በኔ ዘንድ አጸያፊ ነው። መባዎቻችሁንና ሰንበታችሁን በጉባኤ መሰብሰባችሁን አልወድም፣ በደልንም የተቀደሰውንም ጉባኤ አልታገስም። ትንቢተ ኢሳይያስ ምዕራፍ 1 ከቁጥር 13 ይላል። እኛ ደግሞ በቤተ መቅደስ እንጠቀማለን። ይህ ነገር ስህተት አይሆንም ወይ?
ጥያቄው እንደሚያመለክተው በአመዛኙ ብዙ ጊዜ እጣን አላስፈላጊ እንደሆነ በዚህ ኃይለ ቃል ላይ የተነሱ ብዙ ሰዎች መጽሐፍ ቅዱስን ባልተረዳና ባላነበበ ልቡናቸው እጣን አላስፈላጊ እንደሆነና ለእግዚአብሔር መስዋዕትም እንዳይደለ ራሱ እግዚአብሔር እንደነቀፈው አድርገው ከምእመናን እውቀት የጎደላቸው ከመናፍቃን ደግሞ የእምነት ኃይል ያነሳቸው ሰዎች ብዙ ጊዜ ሲናገሩ ይሰማል። ይህንን ጥያቄ ለመመለስና የዚህ ጥያቄ መፍትሄ ሊሰጠን የሚችለው ግን በቅድሚያ ጥያቄውን ከመመለሳችን አስቀድሞ ስለ እጣን አንዳንድ ነገሮችን ማወቅና ማለት ይገባናል። እጣን ምንድን ነው? እጣን ለምን ያስፈልጋል? እጣንስ እንዲፈለግ ያዘዘ ማን ነው የሚሉ ኃይለ ቃሎችን ስንመለከት ከዚህ ጋር የጥያቄዎቻችን መነሻ የሚሆኑና መልስ የሚሆኑ ኃይለ ቃሎችን እናገኛለን። በመጽሐፍ ቅዱስ እንደተመዘገበው እጣን ለመስዋዕት አገልግሎት እንዲሆን ያዘዘ እግዚአብሔር ነው። እግዚአብሔር አምላክ ለሙሴ ደብተራ ኦሪትን ሰርቶ በደብተራ ኦሪት ውስጥ ለደብተራ ኦሪት መገልገያ የሚሆኑ ንዋየ ቅድሳትን የሚቀርቡ የመስዋዕት አይነቶችን የመሠዊያ አይነቶችን ነግሮታል። መሠዊያዎችን ከብር ከወርቅ ከማይነቅዙ እንጨቶች እንዲሰራ ካዘዘው በኋላ የሚያቀርባቸውን መስዋዕት ደግሞ ለይቶ ነግሮታል። የበግ መስዋዕት፣ የላም መስዋዕት፣ የፍየል መስዋዕት፣ የተለያዩ የመስዋዕት አይነቶችን በተለያዩ ጊዜያትና በተለያዩ ሰዓታት በተለያዩ ቦታዎች ላይ ለእግዚአብሔር ያምልኮቱ መገለጫ እንዲያቀርብ አዘዞታል። ካዘዛቸው የመስዋዕት ክፍል ደግሞ አንዱ እጣን እንደሆነ በኦሪት ዘጸአት ምዕራፍ 30 ቁጥር 1 ቁጥር 6 ቁጥር 34 ላይ ስናነብ ስለ እጣን ዘርዝሮ ያስቀመጠው ኃይለ ቃል አለ። እግዚአብሔር አምላክ ሙሴን የእጣንን መሠዊያ ከግራር እንጨት ስራ አለው ይላል። የእጣንን መሠዊያ ሲል እጣን አስፈላጊነቱን የእጣን መስዋዕት አስፈላጊነቱን እግዚአብሔር ወዷል ፈቅዷል ማለት ነው። እግዚአብሔር ስለወደደ ስለፈቀደ ሙሴም የእጣኑን መሠዊያ ከግራር እንጨት ከሰራ በኋላ የቃል ኪዳኑ ታቦት ካለበት መጋረጃ በፊት እንዲያስቀምጠው አዘዘው። ካስቀመጠው እጣንም አሮን በመገናኛው ድንኳን ውስጥ በቅድስተ ቅዱሳኑ ውስጥ የተቀመመው እጣን አስቀምጦ ለእግዚአብሔር የሚሸት የሚቃጠል መስዋዕት አድርጎ እንዲያቀርብ እግዚአብሔር ለሙሴ ሙሴ ደግሞ አሮንን አዘዘው። በእንደ አይነት ምክንያት በብሉይ ኪዳን ቤተ መቅደስ እጣን እጅግ ያማረና የተወደደ አገልግሎት ይፈጽም ነበር። በተለይ በኦሪት ዘጸአት ምዕራፍ 30 ቁጥር 34 ላይ የምናገኘው ኃይለ ቃል ገልጾ የሚያስቀምጥልን እግዚአብሔር አምላክም ሙሴን አዘዘው። ሙሴን ካዘዘው በኋላ ጥሩ እጣን እንዲያቀርብለት የሚያቀርባቸው የእጣን አይነቶችም ብዙ እንደሆኑ የብዙ አይነቶች እጣኖች ደግሞ ባንድነት ቀምሞ እንዲያኖራቸው እግዚአብሔር ነግሮታል። የቀመማቸውን እጣንና ሌላ መልካም ሽታ ያላቸውን ነገሮች ባንድነት አጣፍጦ በመገናኛው ድንኳን ውስጥ በቅድስተ ቅዱሳኑ ውስጥ ከመስክሩ ታቦት ፊት ለፊት እንዲያስቀምጠው ያስቀመጠውንም እጣን ብልሃተኛ ቀምሞ አዘጋጅቶ እንደጨው ባንድነት ከቀመመ በኋላ ንጹህና ቅዱስ እጣን ታደርገዋለህ። ንጹህና ቅዱስ የሆነውን እጣንም ለእግዚአብሔር የክብሩ መገለጫ መስዋዕት አድርገህ ታቀርባለህ። ይህንንም መስዋዕት ማንኛውም ሰው አንተ በብላተኛ ሰርተህ በቤተ መቅደስ ቀምመህ እንዳስቀመጥከው ማንኛውም ሰው ከቤቱ እንዳያስቀምጥ። ለእግዚአብሔር የተለየ ሽታ የተለየ ማዛ ሆኖ ለእግዚአብሔር እንዲቀርብ እንጂ ማንኛውም ሰው በቤቱ እንዳያደርገው። በቤቱ ይነን ያደረገ ሰው ከህዝቡ ተለይቶ የሞት ቅጣት እንዲቀጣ እግዚአብሔር አምላክ አዝዟል። በዚህ ትእዛዝ መሰረት ሙሴ እጣኑን ከብዙ ጥሩ የሽታ ማዛ ካላቸው ሽቶች ጋር ቀምሞ በቤተ መቅደሱ አኖሮ የቤተ መቅደሱ መገልገያ አድርጎ የቤተ መቅደሱ መገልገያ ሆኖ እጣን እንደሚያገለግል እግዚአብሔር አምላክ በብሉይ ኪዳን አዝዟል። በብሉይ ኪዳን ያቀረቡለትን የእጣኑን መስዋዕትም ተቀብሏል። በዚህ እስራኤላውያን፣ ሌዋውያን፣ ነቢያት፣ ካህናት መስዋዕት እየሰዉ እጣን እያጤሱ አምልኮታቸውን ለእግዚአብሔር ገልጸዋል። እጣን አስፈላጊ እንደሆነም እግዚአብሔር የነገራቸውን ሰምተዋል። በኦሪት ዘሌዋውያን ምዕራፍ 16 ቁጥር 12 ላይም የምናገኘው ኃይለ ቃል በእግዚአብሔር መሠዊያ ፊት ካለው ጥና የእሳት ፍም ወስዶ እጣኑን ጥሩውን ንጹሕን እጣንና እሳቱን ጨምሮ ለእግዚአብሔር መስዋዕት እንዲያቀርብ እግዚአብሔር ለሙሴ አዝዞታል። በእንዲህና በመሰል ስርዓቶች በብሉይ ኪዳን ሕግ እጣን ለእግዚአብሔር አስፈላጊ እንደመሆኑ መጠን እንዳስፈላጊነቱ እስራኤላውያን ተጠቅመውበታል፣ ለእግዚአብሔር መስዋዕት አቅርበውበታል። በብሉይ ኪዳን እንዲህ አስፈላጊ ከሆነ በሐዲስ ኪዳንስ እጣን ምንድን ነው ስንል በሐዲስ ኪዳን የተጠቀሰው በራእየ ዮሐንስ ምዕራፍ 5 ቁጥር 8 ላይ ራእየ ዮሐንስ ምዕራፍ 8 ቁጥር 3 ላይ ተመሳሳይ ቃሎችን እናገኛለን። ሌላ መልአክ መጣና የወርቅ ጥና ይዞ መጣ። አራት እንስሳና 24ቱ ሽማግሌዎች በጥናው ላይ እጣን ጨመሩለት። የወርቅ ጥና ያዘው መልአክም ያንን እጣን እንዲያጤሰው ለእግዚአብሔር ሰውቶ መስዋዕት አድርጎ እንዲያቀርበው 24ቱ ሽማግሌዎች እጣን ጨመሩለት። የጨመሩለት እጣንም ከጤሰ በኋላ የቅዱሳን ጸሎታቸው ከእጣኑ ጢስ ጋር አረገ ይላል። በሐዲስ ኪዳን እጣን የቅዱሳን የጸሎታቸው ምልክት ነው፣ የጸሎታቸው እርገት ነው። ስለዚህ በብሉይ ኪዳንም በሐዲስ ኪዳንም እጣን ያስፈልጋል። በተለይ አምላካችን መድኃኒታችን ኢየሱስ ክርስቶስ ሰው ሆኖ በቤተልሔም በተወለደበት በጨርቅ በተጠቀለለበት ሰዓት ለመጀመሪያ ጊዜ የተቀበለው መስዋዕት አንዱ እጣን እንደሆነ የሐዲስ ኪዳን ክፍል ይነግረናል። የማቴዎስ ወንጌል ምዕራፍ 2 ቁጥር 11 ላይ ከሩቅ ምስራቅ የመጡ ሰዎች ዋራሃው መዛግብት ይሆሙ አብውሎቱ አመሃ ወርቀ ከርቤ ወስእነ ኮረጇቸውን ከፍተው ንጉስ እንደመሆኑ መጠን ወርቅ እጣን ከርቤ ገበሩለት። ሰባ ሰገል መጽሐፍ ቅዱስ እንደሚናገረው እግዚአብሔርሰ ንጉሥቱም ቅድመ ዓለም፣ ከዓለም አስቀድሞ ንጉስ ነበረ። ንጉስ ደግሞ ምጽዋት ሳይሆን የሚቀበለው እጅ መንሻ ነው። ለእግዚአብሔር የሚደረጉ ነገሮች ሁሉ ምጽዋት ሳይሆኑ እጅ መንሻ ናቸው። ንጉስ ምጽዋት አይፈልግም፣ ድሃ አይደለም፣ እጅ መንሻ ግን ይፈልጋል። ሰባ ሰገል በተወለደ በሁለተኛው ዓመት የሁለት ዓመት ጉዞ ተጉዘው በኮከብ ተመርተው የመጀመሪያውን መስዋዕት ያቀረቡለት እጣን ነው። ሰዎች እጣን አላስፈላጊ ነው፣ እጣን በእግዚአብሔር ዘንድ አጸያፊ ነው እንደሚሉት ሆኖ ቢሆን ኖሮ እግዚአብሔር ሰባ ሰገልን ከሩቅ ምስራቅ እምነት ሳይኖራቸው አሕዛባውያን ሲሆኑ በኮከብ ተመርተው ታሪክ አጽንተው ሲመጡ እጣናችሁ አላስፈላጊ ነው፣ አጸያፊ ነው ብሎ እግዚአብሔር መከራከር ይችል ነበረ፣ መናገር ይችል ነበረ። እጣናቸውን፣ ወርቃቸውን፣ ከርቤያቸውን እንደ ተቀበላቸው ለማጠየቅ በታምረ ኢየሱስ ላይ ስናነብ ክብር ሰጧቸዋል፣ ዋጋ አግኝተዋል። እመቦዛ አክበረ ልደት የይከውን ክፍሉ ከመሰባ ሰገል ይላል። ልደቴን ዛሬም ቢሆን የሚያከብር ሰው ክብሩ እንደ ሰባ ሰገል ይሆንለታል። ዛሬም ላይ የአምላካችን የመድኃኒታችን የኢየሱስ ክርስቶስን ልደት የሚያከብሩ ሰዎች እጣን፣ ከርቤ፣ ወርቅ እየሰጡ ያላቸውን መባ እየሰጡ የሚያከብሩ ሰዎች እንደ ሰባ ሰገል ክብር አላቸው። ስለዚህ እጣን በብሉይ ኪዳንም በሐዲስ ኪዳንም አስፈላጊ ሲሆን ነቢየ እግዚአብሔር ቅዱስ ኢሳይያስ እጣናችሁ በእኔ ዘንድ አጸያፊ ነው ለምን አለ የሚለውን ኃይለ ቃል አንስተን ወደ ጥያቄያችን ስንመለስ ነቢየ እግዚአብሔር ቅዱስ ኢሳይያስ የተናገረ ስለ እጣን ብቻ አይደለም። አንዳንድ መጽሐፍ ቅዱስ የግዙን ኃይለ ቃል ይዘው የማይተረጉሙ መጽሐፍ ቅዱሶች እጣን በእኔ ዘንድ አጸያፊ ነው ይላል። የግዙ መጽሐፍ ቅዱስና የትርጓሜው መጽሐፍ ግን የሚለው ወእጣነ ክሙኒ ርኩስ በቅድሜየ ለሰዎች ሰጦ ነው የሚናገረው። እጣናቸው በፊቴ ርኩስ ነው። ቅድም ባየናቸው መልእክቶች ላይ እጣኑን የቀደሰው እጣኑን ያከበረው ንጹህና ቅዱስ እጣን አድርገው ብሎ እግዚአብሔር ሙሴን አዘዞታል። እጣኑን ሰዎች ከቀደሱት እጣኑን ሰዎች ካከበሩት ሰዎች ደግሞ በተቃራኒው ማርከስ ይችላሉ ማለት ነው። አሁን እጣኑ አይደለም ርኩስ፣ እጣን ርኩስ ነው አላለም እግዚአብሔር። እጣናችሁ እጣኑ ርኩስ የሆነው ደግሞ ኃጢአተኞች፣ አመጸኞች፣ ንስሐ ያልገቡ ሰዎች፣ በደለኛ ሰዎች መስዋዕት አድርገው ለእግዚአብሔር ስላቀረቡት እግዚአብሔር አልቀበለውም ብሏል። በተለይ ትንቢተ ኢሳይያስ ምዕራፍ 1 ከቁጥር 10 እስከ 18 ጀምረን የምናገኛቸው ኃይለ ቃሎች እናንት የሰዶም አለቆች፣ የገሞራ ህዝቦች የእግዚአብሔርን ቃል ስሙ፣ ለምንት ሊተ ብዙሃ መስዋዕቲክሙ ይቤ እግዚአብሔር፣ እናንተ የኔን ቃል ሳትሰሙ ለቃሌ ሳትታዘዙ መስዋዕት አብዝታችሁ ለእኔ ማቅረባችሁ ምንድን ነው? ባላችሁን፣ ሰንበታችሁን፣ ጾማችሁን፣ በጉባኤ መሰብሰባችሁን ሁሉ አልወድም፣ ከእናንተ እጅ መስዋዕትን አልፈልግም። ጽጉባንም መስዋዕት አልህምድ ዋባግ፣ እኔ የላም በግ የላም መስዋዕት የአውራ በግ መስዋዕት ጠግቤ ያለሁ፣ ከእናንተ የረከሰ መስዋዕት አልፈልግም ብሎ ሰዎች በኃጢአቱ ነው የሚያቀርቡትን መስዋዕት እንደማይቀበል የገለጸበት አንቀጽ ነው። እጣን አጸያፊ ነው፣ ለአገልግሎት አያስፈልግም ካሉ ጾምም አላስፈላጊ ነው ማለት ነው። ለምን? ጾማችሁን አልቀበልም ብሏል። ሰንበታችሁን አልቀበልም ብሏል። ባላችሁን አልቀበልም ብሏል። ከዓመት አንድ ጊዜ የሚያከብሩትን ባል እንዲያከብሩ ደግሞ ያዘዘ ራሱ እግዚአብሔር ነው። ኦሪት ዘጸአት ምዕራፍ 12 ቁጥር 1 ላይ ወዝንቱ አውራ ይኩንክሙ ቀዳማየ አውራ፣ ይህ ወር የመጀመሪያ ወር ከግብጽ የወጣችሁበት ወር የመጀመሪያ ወር ይሆናችሁ፣ በዓመት አንድ ጊዜ አክብሩት ብሎ እግዚአብሔር ነው ለሙሴ የነገረው። ያን የነገራቸውን እግዚአብሔር አሁን ባል አያስፈልግም እያለ አይደለም፣ እጣን አያስፈልግም እያለ አይደለም፣ ሰንበት አያስፈልግም እያለ አይደለም። ያፈጻጸሙን ችግር ነው። ሰዎቹ እንዴት መፈጸም እንዳለባቸው፣ እጣኑን እንዴት ማቅረብ እንዳለባቸው፣ እንዴት መጾም እንዳለባቸው ያፈጻጸም ችግሩን እየተቃወመ እንጂ መስዋዕት ሆኖ የቀረበውን የላሙን መስዋዕት፣ የበጉን መስዋዕት፣ የእጣኑን መስዋዕት እየተቃወመ አይደለም። ለእግዚአብሔር ቃል ሳይታዘዙ ለእግዚአብሔር መስዋዕት ማቅረብ ደግሞ ኃጢአት እንደሆነ በመጽሐፍ ቅዱስ ተነግሯል። መጽሐፈ ሳሙኤል ቀዳማዊ ምዕራፍ 15 ቁጥር 22 ላይ ስናነብ የምናገኘው ኃይለ ቃል በውኑ የእግዚአብሔርን ቃል በመስማት ደስ እንደሚያሰኘው እግዚአብሔር የተቃጠለ መስዋዕትና የታረደ የአውራ በግ ስብ መስዋዕት እግዚአብሔርን ደስ ያሰኘዋል። እነሆ መታዘዝ ከመስዋዕት የአውራ በግ ስብ ከማቅረብ ማዳመጥ ይበልጣል ይላል። እኒህ ጣን መስዋዕት የሚያቀርቡ ሰዎች ለመጀመሪያ እንደ ሰዶማውያን እንደ ገሞራውያን ሰዎች በኃጢአት ሳሉ እጣን ስላቀረቡ እግዚአብሔር እናንተ የሰዶምና የገሞራ አለቆች አስቀድማችሁ እጣን መስዋዕት ከመጾማችሁ ከመጸለያችሁ መስዋዕት ከማቅረባችሁ አስቀድማችሁ የኔን ቃል ስሙ። የስንፍና መስዋዕት ይሰው ስለነበረ የስንፍና መስዋዕት ደግሞ በእግዚአብሔር ዘንድ ኃጢአት ነው። ጥበበኛው ሰሎሞን እንዲህ ብሎ እንደተናገረ መጽሐፈ መክብብ ምዕራፍ 5 ቁጥር 1 ላይ ስናነብ ወደ እግዚአብሔር ቤት መስዋዕት ይዘህ በገባ ጊዜ እግርህን ጠብቅ፣ መስማት ከሰነፎች መስዋዕት ይበልጣልና። ቅድሚያ መስዋዕት ከማቅረብ አስቀድሞ መስማት፣ ቅድሚያ መስዋዕት ከማቅረብ አስቀድሞ መታዘዝ ይበልጣል ማለት ነው። ስለዚህ እግዚአብሔር እጣናችሁ በእኔ ዘንድ አጸያፊ ነው፣ ባላችሁ በእኔ ዘንድ አጸያፊ ነው፣ ጾማችሁ በእኔ ዘንድ አጸያፊ ነው ብሎ የተናገረ ስለ እጣኑ ስለ መስዋዕቱ ሳይሆን ሰዎቹ በንጹህ ልቡና ስላላቀረቡት እጣናችሁ አስፈላጊ አይደለም ማለ እንጂ እጣን አስፈላጊ እንደሆነማ ራሱን መስዋዕት አድርጎ ተቀብሎታል፣ ዮሐንስም በራዩ ላይ ገልጾታል። ስለዚህ ሁል ጊዜም ቢሆን ሰዎቹ መስዋዕት ከማቅረባቸው አስቀድሞ ራሳቸውን ንጹህ ማድረግ አለባቸው። የአቤልና የቃየልን መስዋዕት ስናይ ወነጸረ እግዚአብሔር ላዕለ አቤል ወላዕለ መስዋዕቱ፣ ኦሪት ዘፍጥረት ምዕራፍ 4 ቁጥር 4 ላይ እግዚአብሔር ወደ አቤልና ወደ መስዋዕቱ ተመለከተ። እግዚአብሔር አስቀድሞ ማንን ነው የሚመለከተው? መስዋዕት የሚያቀርበውን ሰው የልብ ንጽህናና በፈቃደኝነት መስዋዕት ማቅረቡን እግዚአብሔር ልቡናውን ይመለከታል። አስቀድሞ መስዋዕቱን ሳይሆን እግዚአብሔር የሚመለከተው መስዋዕት አቅራቢውን ይመለከታል። እግዚአብሔር ወደ አቤል ተመለከተ። አቤል በቅንነት ነው፣ በሙሉ ፈቃደኝነት ነው መስዋዕት የሰዋው። ከዚህ በኋላ መስዋዕቱን ተመለከተለትና መስዋዕቱን ተቀበለ ይላል። ስለዚህ የእነዚህን ሰዎች እጣናቸው አጸያፊ ነው ብሎ ያለው ሰዎቹ በንጽህና በቅድስና ሆነው ስላልቀረቡ፣ የሚያቀርቡት መስዋዕት ደግሞ ለሰዎች ታይታ እንጂ ከልብ በሙሉ ፈቃደኝነት የእግዚአብሔር አምልኮቱን የሚገልጽ የፍቅር ስጦታ የፍቅር እጅ መንሻ አድርገው ስላላቀረቡት ነው እግዚአብሔር እየናቀባቸው ያቃለለባቸው እንጂ እጣኑንና መስዋዕቱን እያቃለለ እንዳይደለ ያስረዳል። የአቤል የቃየልን መስዋዕት ሲቀበል የቃየልን መስዋዕት ያልተቀበለበት ምክንያት የቃየል መስዋዕት በግድ የለሽነት የቀረበ ነው። እግዚአብሔር እንደሰው አይበላው አለና ወቃየል ሰመስተገብረ ምድር የገበሬ እንደመሆኑ መጠን ከስንዴው መካከል ያረረውን ዋግ የመጣውን የቀጨጨውን ያንን እግዚአብሔር አይበላው ብሎ በግድ የለሽነት አቀረበ። ወይነ ጸረ እግዚአብሔር ላይ ለቃየል ወላይ ለመስዋዕቱ እግዚአብሔር የሰነፎችን መስዋዕት እግዚአብሔር የግዴለሾችን መስዋዕት እግዚአብሔር በሙሉ ፈቃደኝነት በደስታ የማያመጡትን መባ ስለማይቀበል ወደ ቃየልና ወደ መስዋዕቱ አልተመለከተም ይላል። እግዚአብሔር መጀመሪያ የሚፈልገው የስጦታውን ብዛት ሳይሆን የሰዎችን ፈቃደኝነትና በንጹህ ልቡና መቅረባቸውን ነው። ብዙ ነገር ይዘው ከቀረቡ ሰዎች እኮ ጥቂት ነገር በሙሉ ፈቃደኝነት ጥቂት ነገር ይዛ የቀረበችው መበለቷን እኮ ነው ያደነቃት ከሁሉ መካከል። እኒህ ሰዎች ብዙ ነገር ካላቸው ብዙ ነገር አገቡ። እቺ ግን ከፍቅሯ ጽናት የተነሳ ያላትን ጥቂት ነገር አገባች። ስለዚህ ከነዚህ ሰዎች ሁሉ እቺ ሴት ትበልጣለች ብሎ በቤተ መቅደስ አካባቢ ተቀምጦ መስዋዕት የሚሰጡ ሰዎችን ሲመለከት ያቺን ሴት አመስግኗል። ያቺን ሴት ያመሰገነበት ምክንያት በንጹህ ልቡና ሆና ያላትን በቅንነት ይዛ ስለቀረበች መስዋዕቷን ተቀብሎላታል። ስለዚህ እግዚአብሔር የነዚህን ሰዎች መስዋዕት የነዚህን ሰዎች ጾምና ጸሎት እጣን የነቀፈበት ሰዎች አላስፈላጊ ሆነው በኃጢአት ሆነው ስላቀረቡት በኃጢአት ሆናችሁ የምታቀርቡትን እጣንና መስዋዕት አልቀበልም ለማለት የተናገረው ኃይለ ቃል ነው። ወዲያውኑ እኮ ወረድ ብሎ የሚናገረው ኃይለ ቃል ይስማን ምህላን ብታቀርቡ አልሰማችሁም፣ ጸሎትን ብትጸልዩ እኔ የምህረት ፊቴን ከናንተ እመልሳለሁኝ፣ ይስማንስ ካላችሁ ታጠቡ ወንጹሃነኩኑ ይላል። ታጥባችሁ ንስሐ ገብታችሁ ጸልዩ እሰማችኋለሁ፣ መስዋዕት አቅርቡ እሰማችኋለሁ። ንውነት ዋቀሲቢ እግዚአብሔር ኃጢአታችሁን ክፉውን ነገር ዳመ በደላችሁን ጉቦ መቀበላችሁን ሁሉንም የተለያየ ኃጢአታችሁን ተውና ከኔ ጋር ነው ተዋቅሰን እንታረቅ። ኃጢአታችሁ እንኳን እንዳለላ ብትቀላ እንደባዘቶ ንጹህ ትሆናለች፣ እንደበረዶ ነጭ ትሆናለች። ስለዚህ ለኔ ብትታዘዙ ቃሌን ብትሰሙ የምድርን በረከት ትበላላችሁ። በመልካም ልቡና ሆናችሁ መስዋዕት ብታቀርቡ በረከት ታገኛላችሁ። በኃጢአት ሆናችሁ መስዋዕት ብታቀርቡ ግን መስዋዕታችሁን ሁሉ በእኔ ነገር በእኔ ዘንድ አስጸያፊ ነው አልቀበለውም ሰይፍ ይበላችኋል ብሎ ቢታዘዙ በረከትን፣ በንጹህ ልቡና ሆነው መስዋዕትን ቢያቀርቡ ደግሞ እግዚአብሔር መስዋዕታቸውን የመቀበሉ ውጤት በበረከት እንደሚጎበኛቸው፣ ንጹህ ሳይሆኑ መስዋዕቱን ቢያቀርቡ ደግሞ እንደ ቃየል በግዴለሽነት በስንፍና ያቀረቡትን መስዋዕት እንደማይቀበልና ከኃጢአታቸው ካልተመለሱ ደግሞ ማት መቅሰፍት እንደሚያጠፋቸው የነገረበት እንጂ እጣን አስጸያፊ ወይም እጣን አላስፈላጊ መሆኑን ያስረዳበት አይደለም። ይህንም ተረድታ ነው ዛሬ በቤተ ክርስቲያናችን ላይ ለመስዋዕት እጣን እንዳስፈላጊነቱ ቤተ ክርስቲያናችን ጸልያ በሚገባ አድርጋ የምትጠቀምበት የምትገለገልበት የሚቃጠሉ መስዋዕቶች አንዱ ሆኖ ዛሬ ላይም በቤተ ክርስቲያናችን የምናቀርበው የምንሰዋው የምስጋና መስዋዕት ነው። በተለይም ደግሞ እጣን በእግዚአብሔር ዘንድ ተወዳጅነቱን ነቢየ እግዚአብሔር ዳዊት በመዝሙር 140 ቁጥር 1 ላይ ተወከፈኒ ጸሎቴ ከመ እጣን በቅድሜከ፣ ከሁሉም መስዋዕቶች ይልቅ እግዚአብሔር እጣንን አብልጦ እንደሚወደው ጸሎቴን እንደ እጣን በፊትህ ተቀበልልኝ። ይህም ያመለክተው ምንድነው? እግዚአብሔር የእጣንን መስዋዕት እጅግ አብልጦ እንደሚወድ ነው የሚያሳየው። ስለዚህ እንደ እጣን ባንተ ዘንድ የተወደደ እንደሆነ፣ የእጣን መስዋዕት ያማረ እንደሆነ የኔንም ጸሎት እንደ እጣን በፊትህ እባክህ ተቀበልልኝ ብሎ ዳዊት ጸልዮበታል። ስለዚህ ቤተ ክርስቲያናችን በእንዲህ አይነት ከመጽሐፍ ቅዱስ ተነስታ ትጠቀምበታለች፣ ትገለገልበታለች።